ሰላም ለናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምጽ። ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
ተቋም ላይ የሚታየው ችግር ምንድነው? በፍርድ ቤት ጥፋተኛ ተብለው የተፈረደባቸውና ክሳቸው በሂደት ላይ የሚገኙ ያልተፈረደባቸውን ወጣቶች ኃይለዩ የመያዝ ዝንባሌ ወይም ደግሞ ሁኔታዎች ይታያሉ።
ኢትዮጵያ ወጣት ጥፋተኞችን በተመለከተ የተለያዩ ህጎች ቢኖሯትም በቅጡ አለመተግበራቸው ባፍላው ታርመው ጥሩ ዜጋ መሆን የሚችሉ ወጣቶች ላይ ጫና ስለማሳደራቸው ይነገራል። ይህን ለመቀየር ስለተጀመረ እንቅስቃሴ በምሽቱ መሰናዶ ይኖረናል። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። በቅንብሩ አብራኝ የምታመሻው ብርሃን ኃይሉ ናት። አብራችሁን ቆዩ። መልካም ጊዜ ይሁንላችሁ። በመጀመሪያው መሰናዶ ስንሻገር ኢትዮጵያ ወጣት የወንጀል ጥፋተኞችን በተመለከተ ሊፈጸሙ የሚገቡ ልዩ ህጎችና ደንቦችን ብታወጣም በቅጡ ባለመተግበራቸው ምክንያት ታዳጊዎች ከጥፋታቸው የሚታረሙበትን እንዲሁም ህይወታቸውን ሊያስተካክሉ የሚችሉበትን እድል እየተነጠቁ ስለመሆኑ በተደጋጋሚ ይነገራል። ይህንን ሁኔታ ለመቀየር ያለመው የህግ ባለሙያዎች ለሰብአዊ መብቶች የተሰኘ ተቋም የፍትህ ሂደት ተዋናያንን እይታ ግንዛቤ ለማስፋት ጥረት ጀምሯል። ከተቋሙ ሰሞነኛ እንቅስቃሴዎች ጋር በተገናኘ ሐሳባቸውን የሚያቀብሉን እንግዳ ጋብዘናል። በተቋሙ የስልታዊ ሙግት አስተባባሪ ሜሮን ተስፋዬ ናቸው እንግዳችን። አስቀድመው በኢትዮጵያ ህጎች መሰረት ወጣት ጥፋተኞች ተብሎ የተገለጡ ዜጎች ማንነትን ያስረዱናል።
ከዘጠኝ ዓመት በታች ያለ አንድ ግለሰብ በወንጀለኛ መርጫ ህጋችን ወጣት አጥፊ አይቆጠርም። ወንጀል ውስጥ ገብተው ቢገኙም እነዚህ አይነት ህጻናቶች በወንጀለኛ አይቆጠሩም። የወንጀል ኃላፊነትም የለባቸውም። ከዘጠኝ ዓመት በታች ያሉ ህጻናትን በተመለከተ የጥንቃቄ እርምጃዎች ማድረግ ያለባቸው ቤተሰቦቻቸው ወይ ዘመዶቻቸው አሊያም ደግሞ አሳዳጊዎቻቸው ነው የሚሆኑት። የፍትሐብሔር ኃላፊነት የለባቸውም ማለት አይቻልም። ወላጆቻቸው ወይም አሳዳጊዎቻቸው ጉዳት ያደረሱ በወንጀል ድርጊት ተሳትፈው ጉዳት በሚያደርሱበት ሰዓት ኃላፊ የሚሆኑባቸው አጋጣሚዎች እንዳሉ የፍትሐብሔር ህጋችን ይደነግጋል ወይም ያስቀምጣል። 9 ዓመት እስከ 15 ዓመት ያሉ ህጻናት በወንጀለኛ ህጋችን መሰረት እንደ ወጣት አጥፊዎች ነው የሚቆጠሩ። በወንጀል ድርጊት ውስጥ ተሳትፈው ሲገኙ የወንጀል ኃላፊነት ይኖርባቸዋል። ይሄ ማለት ግን ከአዋቂዎች ጋር ከ15 ዓመት በላይ እንዳሉ አዋቂዎች የቅጣት እርምጃዎች ይወሰዱባቸዋል ማለት አይደለም። የተለየ እርምጃ ነው የሚወሰድባቸው።
እኒህ ወጣት አጥፊ ተብለው በኢትዮጵያ ህጎች ውስጥ የተጠቀሱ ዜጎች ልዩ አያያዝና የህግ አስተዳደር እንደሚሹም ተቀምጧል። ጥንቃቄ የሚሻ ጉዳይ እንደሆነ የነሱ ጉዳይም ይወሳል። ልዩ ጥንቃቄ የሚሻበት ዋነኛ ምክንያቶች ምንድን ናቸው ብሎ ማስቀመጥ ይቻላል?
በዋናነት እዚህ እድሜ ክልል ውስጥ የሚገኙ ወጣቶች ወንጀል በሚፈጽሙበት ሰዓት ወይም ደግሞ የወንጀል ድርጊት ውስጥ ሲገኙ ያላቸው ስቴት ኦፍ ማይንድ የወንጀሉን ኮንሲኩዌንስ ወይም ደግሞ ውጤት በአግባቡ ለአዋቂዎች ይረዱታል ተብሎ አይታሰብም። የጥንቃቄ እርምጃዎች፣ ልዩ ቅጣቶች መደንገግ አስፈላጊ ሆኗል። በተጨማሪም ደግሞ እንደዚህ አይነት እዚህ ካታጎሪ ውስጥ ያሉ ህጻናት የወንጀለኛ ፍትህ ፖሊሲያችን እንዴት አድርጎ ነው የሚቆጫቸው? በባህሪያቸው ቶሎ ትምህርት ካገኙ በኋላ ከገቡበት ወንጀል ተምረው ወደ ማህበረሰቡ በቀላሉ ሪኢንቴግሬት መሆን የሚችሉበት እድሜ ክልል ውስጥ ስላሉ እነኝን ወጣት አጥፊዎች በቅጣት ለማስተማር አይፈልግም። ከዛ ይልቅ ሪሃብሊቴቲቭ የሆነ ሞዴል ነው የሚከተለው። ይህም የሆነበት ምክንያት አንድ የወንጀሉን ውጤት በአግባቡ ይረዱታል የሚል እምነት ስለሌለ ነው። ሁለት ደግሞ ተምረው ነገ ከገቡበት ችግር ወጣው ከማህበረሰቡ ጋር ህይወታቸውን በተሻለ ሁኔታ መንገድ የሚፈጥሩባቸው አጋጣሚዎች ከአዋቂዎች በተለየ ስለሚኖሩ በሚል እሳቤ ነው።
መልካም። እንግዲህ የኢትዮጵያ የተለያዩ ህጎችና ደንቦች ወጣት አጥፊ ተብሎ የሚታሰቡ ወገኖችን ከግምት ውስጥ ያስገባ አሰራርና የፍትህ ስርዓት እንዲኖር ይደነግጋል። ነገር ግን በአተገባበር ወቅት የሚገጥሙ ተደጋጋሚ ችግሮች እንዳሉ ይወሳል። የሚገጥሙት ችግሮች ምን አይነት ናቸው?
ከወጣት አጥፊዎች ጋር በተያያዘ የሚገጥመው ችግር ምንድን ነው? ተጠርጥረው በሚያዙበት ሰዓት ወንጀለኛ መርጫ ስነ ስርዓት ህጉ መሰረት በአንቀጽ 172 መሰረት ፖሊስ ወይም ደግሞ ቤተሰቦቻቸው ወይም ደግሞ አቃቢ ህግ ወይም ሞግሲቶቻቸው ወጣት አጥፊዎች ወንጀል ገብተው ሲያገኟቸው በዋናነት ማድረግ ያለባቸው የጥንቃቄ እርምጃዎች አሉ። እነዚህ የጥንቃቄ እርምጃዎች ፖሊስ እንደ ሌሎች ኬዞች ምርመራ ወዲያውን ኢሚዲየትሊ ማካሄድ የለበትም። ይልቁንም እነዚህን ወጣት አጥፊዎች ወደ ፍርድ ቤት በማቅረብ ከፍርድ ቤቱ የሚሰጠውን ትዕዛዝ በመመርኮዝ ነው ምርመራ ማድረግ ያለበት። ነገር ግን በተግባር ስናይ እነዚህ ህፃናቶች ወይም ደግሞ ወጣት አጥፊዎች ብዙ ጊዜ ከሁለት ቀን በላይ በእስር ላይ በፖሊስ ጣቢያዎች የሚቆዩባቸው አጋጣሚዎች አሉ። ይሄ ደግሞ የስነ ስርዓት ህጉን የሚጥሳል፣ እንዲሁም ደግሞ በህገ መንግስታችን ላይ የተቀመጠውን ድንጋጌዎች የሚጥስ ተግባር ነው። በተጨማሪም በብዛት የሚስተዋለው ነገር ምንድነው? ህገ መንግስቱንና ወንጀለኛ መቅጫ ስነ ስርዓት ህጉ ባልተከተለ መንገድ ፖሊስ እነኝን ወጣት አጥፊዎች በቁጥጥር ስር ላይ ሲያውል ይታያል፣ ያለበቂ ምክንያት ማለት ነው። አንዳንዴም ደግሞ በገፍ የመያዝ ዝንባሌ በፖሊስ ተቋማት ይታያል፣ ከወቅታዊ ሁኔታዎች ጋር በተያያዘ ማለት ነው። የዚህ አይነት ሰለባዎች በብዛት በገፍ የመያዝ ሰለባዎች፣ ያለበቂ ምክንያት የመታሰር ሰለባዎች ጎዳና ተዳዳሪዎች ናቸው። በተጨማሪም እነዚህ ወጣት አጥፊዎች ቤተሰብ ሳይኖራቸው ሲቀር ወይም ሞግዚት ሳይኖራቸው ሲቀር በህጉ መሰረት የፍርድ ሂደታቸውን በሚከታተሉበት ሰዓትም ሆነ ፍርድ ከተፈረደባቸው በኋላ አብዛኛውን ጊዜ ፍርድ ቤቶች የሚያስተላልፏቸው የጥንቃቄ እርምጃዎች ከቤተሰቦቻቸው ጋር በመሆን አብረው ተፈጻሚ እንዲሆኑ ማድረግ ነው። ነገር ግን ቤተሰቡ በማይኖራቸው ሰዓት እነዚህ ወጣት ጥፋተኞች በፍርድ ቤት ወደ ወጣት ጥፋተኞች ማረሚያ ተቋም የፍርድ ሂደቱ እስኪያልቅ ድረስ ሊሆን ይችላል፣ ወይም ደግሞ የፍርድ ቤቱን ሂደት ካለቀም በኋላ በወጣት ጥፋተኞች ማረሚያ ተቋም እንዲቆዩ ሊደረግ ይችላል። እዚህ ተቋም ላይ የሚታየው ችግር ምንድን ነው? በፍርድ ቤት ጥፋተኛ ተብለው የተፈረደባቸውን እና ክሳቸው በሂደት ላይ የሚገኙ ያልተፈረደባቸውን ወጣቶች ሳይለዩ የመያዝ ዝንባሌ ወይም ደግሞ ሁኔታዎች ይታያሉ። አራተኛነት የወጣት ጥፋተኞች ማረሚያ ተቋም በኢትዮጵያ ውስጥ አንድ ነው ያለ፣ አዲስ አበባ ነው የሚገኘው። ከተለያዩ ከክፍለ ሀገሮች የሚመጡ ወጣቶች የሚያዙበት ተቋም ነው። ስለዚህ አንድ መሆኑ በራሱ ችግሩ እንዲባባስ አድርጎታል፣ በወጣት ጥፋተኝነት ዙሪያ ያለውን ችግር ማለት ነው። በፍትህ አካላት በወጣት ጥፋተኝነት ዙሪያ የሚሰሩ ተቋሞችም ላይ የግንዛቤ ውስንነት አለ።
ስለ መፍትሄው ጥቂት እናውራ። በመፍትሄነት የሚቀመጡ ነጥቦች ምንድን ናቸው? የእናንተ ተቋም በዚህ ሰሞን የተለያዩ የህግ ዘርፉ ተዋናያን በማስተባሰብ ተደጋጋሚ ስልጠናዎችን እየሰጠ መሆኑን እንሰማለን እና ከእነዚህ ስልጠናዎች ያገኛችሁት ምላሽ ምን ይመስላል? ምንስ ፋይዳ ይኖረዋል ብላችሁ ታስባላችሁ?
ቅድም እንደነገርኩ በፍትህ አካላት በኩል ከፍተኛ የሆነ ግንዛቤ ውስንነት አለ። ምንድን ነው ኃላፊነቴ? ህፃን ተምሮ ወደ ማህበረሰቡ እንዲቀላቀል ምን መደረግ አለብኝ? ከሌሎች ተቋሞች ጋር እንዴት ነው በቅንጅት መስራት ያለብኝ የሚለው ነገር ላይ በጣም ከፍተኛ የሆነ የግንዛቤ እጥረት አለ። በፖሊስ በኩል በተለይ ብዙ ጊዜ ምርመራ ጀምረው ነው ወደ ፍርድ ቤት ህፃናትን ይዘው የሚሄዱት። የአቅም ውስንነት አለ። ስለዚህ እንደዚህ አይነት ስልጠናዎች፣ በወጣት አጥፊነት ዙሪያ የሚሰጡ ስልጠናዎች የበለጠ ኃላፊነታቸውን የሰብአዊ መብት ግዴታቸውን እንዲወጡ የሚያደርጉ ነው የሚሆኑት። በተጨማሪም ደግሞ ከነዚህ ስልጠናዎች በቀጣይ ምን አይነት እርምጃዎች ቢወሰዱ የወጣቶችን ፍትህ አስተዳደር የተሻለ ደረጃ ማድረስ ይቻላል፣ ወጣቶች የሚጠቀሙበት መንገድም ለመለየት ጥሩ አጋጣሚ ይፈጥራል። ስለዚህ ስልጠናዎች መኖራቸው የተሻለ የህፃናትን ወይም ደግሞ የወጣት አጥፊዎችን መብት ለመጠበቅ አስተዋጽኦ ይኖረዋል ማለት ነው።
እጅግ በጣም አመሰግናለሁ ሜሮን ተስፋዬ፣ የህግ ባለሙያዎች ለሰብአዊ መብቶች የተሰኘው ተቋም ባልደረባ ነች። በቅርቡ በእናንተ ተቋም በኩል እየተሰጡ ስላሉ ወጣት ጥፋተኞችን የተመለከቱ የህግ ስልጠናዎች ስለሰጠሽን ማብራሪያ በጣም ነው አመሰግነው ሜሮን።
አመሰግናለሁ።
ጋቢና ቪኦኤ ነው ከአሜሪካ ድምጽ እየተከታተላችሁ የምትገኙት። ዩናይትድ ስቴትስ ውስጥ ራሳቸውን የሚያጠፉ ታዳጊዎች ወጣቶች ቁጥር እየጨመረ ስለመሆኑ የተለያዩ ጥናቶች ያመላክታሉ። ይህ ችግር ትውልድ ኢትዮጵያዊ ወይንም ኢትዮጵያዊ አሜሪካን ወጣቶችን የሚያጠቃልላል። ቁጥሩ በጥናት ባይረጋገጥም ራሳቸውን የሚያጠፉ ኢትዮጵያውያን አሜሪካውያን ወጣቶች ቁጥር እየጨመረ መሄዱም ይነገራል። ለዚህ ምክንያቱ ምንድነው? ችግሩንስ እንዴት መፍታት ይቻላል በሚለው ላይ ለመወያየት ስመኝሽ ቆየ በአሜሪካ የመድኃኒት ቁጥጥር አስተዳደር መስሪያ ቤት ውስጥ በፔዲያትሪክ ፋርማኮሎጂስት የምታገለግለውን ዶክተር ሊሊ ሙሉጌታና የማህበረሰብ ጥናት ባለሙያና የአፍሪካ ዲያስፖራ ማህበረሰብ ኮሌጅ ተደራሽነት ዙሪያ የሚሰራውን ማቲያስ መስፍንን ጋብዛለች። አስቀድማ ዶክተር ሊሊ ራሳቸውን የሚያጠፉ ወጣቶች ቁጥር የበዛበትን ምክንያት ያስረዱናል።
ይሄ ችግር በአበሻ ኮሚኒቲ ብቻ ሳይሆን በመላው ኮሚኒቲ የምናየው ትሬንድ ነው። በተለይ በጥቁር እና በኢሚግራንት ላይ ይሄን አይነት ኢንክሪስ በጣም እየታየ ነው። በተለይ ባለፈው 10 አመታት የበለጠ ደግሞ ባለፈው 5 አመታት። አንደኛው ከሚመስለኝ እንግዲህ ይሄ የፕሮፌሽናል ፊልድ አይደለም፣ ግን ኢንትረስት በጣም አለኝ በዚህ ፊልድ እና እኔ የሚመስለኝ አንድ ፓንደሚኩ ብዙ ይሄን ነገር አባብሶታል። ሰው ከሰው ጋር ብዙ አልገናኘም። ልጆች ቤት ውስጥ ናቸው፣ ብዙ ኤሌክትሮኒክስ ይጠቀማሉ። ሁለተኛ ብዙ ስትረስ አለ በኮሚኒቲያችንም ኢን ጀነራል በትምህርት ውስጥም ልጆች በጣም ብዙ ስትረስ አላቸው። ብዙ አቺቭ እንዲያረጉ ቤተሰብም ትምህርት ቤትም ፑሽ ያረጋቸዋል። ሁለተኛ ኢነፍ በቂ ጊዜ የላቸውም ውጭ ለመጫወት። ድሮኛ እንዳደግንበት ውጭ ተጫውተው የሚያድጉ ልጆች አይደሉም። ብዙውን ጊዜ ትምህርት ቤት ውስጥ ቢልዲንግ ውስጥ፣ ከዛ መተው ደግሞ ቤት ውስጥ ነው። ሶ ለሰው ልጅ ጥሩ ሜንታል ሄልዝ እንዲኖረው ፀሐይ፣ ውጭ ኤክስፖዠር ያስፈልጋል። እሱ ኦቨር ታይም በጣም ቀንሶ አሁን በጣም ትንሽ ጊዜ ነው ልጆች ውጭ የሚያሳልፉት። ሌላው የምግባችን የኢንቫይሮንመንቱ የመቀየሩ በሙሉ ሜንታል ሄልዝ ላይ ብዙ ኢምፓክት አለው፣ ብዙ ኮንትሪቢዩቲንግ ፋክተር አለው። ሌላው ደግሞ እንግዲህ እንዳልኩት ይሄ ነገር በጣም የጨመረው ጥቁር ልጆች ላይ ነው። የኛ ልጆች ፈለግን ማፈለግን ለዚህ ሀገር ጥቁር ልጆች ናቸው። ሶ አንድ ሜጀር ፋክተር ከንሲደር ማድረግ ያለብን ሬሲዝም ትምህርት ቤት ውስጥ ዘረኝነት ትምህርት ቤት ውስጥ ልጆቹ ሜንታል ሄልዝ ኢሹ እንዳላቸው አይደንቲፋይ ሲደረጉ ትክክለኛውን ኬር ያገኛሉ ወይ? ሶ በሄልዝ ኬር ውስጥም ያለው ዘረኝነት ከንሲደር መደረግ አለበት። ሶ ብዙ ፋክተር አለው። ይሄን ከተያዙ
ማቲዮስ፣ አንተ በቀጥታ ከወጣቶች ጋር ነው የምትሰራው፣ በተለይ ደግሞ እዚህ ሀገር ከሚኖሩ ትውልደ ኢትዮጵያዊ ወይም ደግሞ እዚህ ተወልደው ካደጉ ኢትዮጵያዊ አሜሪካን ጋር በቅርበት ትሰራለህና ወጣቶችን ከምታነጋግራቸው ከምታያቸው ኬዞች ተነስተህ ወጣቶችን ላይምሮ ጤና ችግር ወይም ላይምሮ ህመም የሚዳርጓቸው ችግሮች ምንድን ናቸው?
ብዙ ምክንያቶች አሉ። በተለይ እንግዲህ በእኛ ህብረተሰብ መሰረት ብቻ ያው ሌላ ከሌላ አፍሪካ ሀገር የሚመጡ ተማሪዎች ስላሉን፣ ግን በእኛ ሀገረሰብ ብቻ ያው ጥብቅ የሆነ አስተዳደግ ነው ያላቸው ልጆቹ። ኤክስፔክቴሽኑ በትምህርት አንጻር ያው አንድ ሰው አገሩን ትቶ የሚያቆን ዘመድ አዝማድ ትቶ እዚህ ሀገር ሲመጣ ለልጆቹ ያላቸው ኤክስፔክቴሽን በጣም ሃይ ነው። ልጆቹ ደግሞ አይረዱም። ብዙ ጊዜ ወላጆች እኔ $20 ይዤ ነው እዚህ ሀገር የመጣሁት ወረቀት ሳይኖረኝ እዚህ ስንገላታ አንተን ለማሳደግ እንደዛ አይነት ወሬ ነው ዩዥሊ የምትሰሚ ከወላጆች። እና ሁሉም ባይሆንም የማንም ጀነራሊ የኢሚግራንት ወላጅ ኤክስፔክቴሽን በጣም ሃይ ነው ልጆቹ ላይ። ልጆቹ ደግሞ ብዙ ጊዜ እንደምረዳው ከሆነ ሁለት መስፈርት ውስጥ ነው የሚኖሩ። የቤት መስፈርት አለ፣ ሚኒንግ በትምህርት በጣም ጎበዝ ናቸው። ቲፒካሊ ሁሉ አይደለም ግን ማጆሪቲ ተማሪዎች ከኢትዮጵያ ወላጆች የምናያቸው እንግዲህ በጣም ጎበዝ ናቸው ትምህርታቸው ላይ። ዳት ሚንስ በቤታቸው መስፈርት ተቀባይነት አላቸው ማለት ነው። ውጭ ደግሞ ሌላ ዓለም ነው። ስለዚህ ትምህርት ቤት አሁን ለምሳሌ ቤት መቼም ሊወሩ የማይችሉ ታፒኮች አሉ ትምህርት ቤት ሊያወሩ የሚችሉት እነዚህ ልጆች በጾታ ብቲ በቃ ጥቃቅን ነገሮች ወይም ስሊፕ ኦቨር አይደለ ወይም ቢች ዊክ ወይም አንድ ቦታ ሄዶ በቃ መዝናናት፣ ይሄ ሁሉ በእኛ ባህል ብዙ ጊዜ ኢትዮጵያ ካደገ ሰው ጋር ተቀባይነት ላይኖር ይችላል። ሶ ይሄን በእነዚህ ሁለት መስፈርት ውስጥ አክሰፕተብል ለመሆን ይሞክራሉ ልጆቹ። እና አንዳንዴ ችግር ሲፈጠር ቤተሰቦቻቸው የሚቀበሉት አይነት ችግር ካልሆነ ለምሳሌ ይሄ ድብርት ወይም ጭንቀት የሚባለው ነገር እነት በአማርኛም እንትን ያለው ቃልም አይደለም በደንብ
የተለመደ
ቃል አይደለም እና ምንድነው የሚያቀለሰልስ ነው የሚባለው አንተ you know ወንድ ልጅ አይደለህ እንዴ በደንብ ስራ ነው እንደዛ አይነት ነው በቃ መልሳቸው ብዙ ጊዜና ልጆቹ ብዙ ጊዜ ተቀባይነት ያለው ችግር ስለማይመስላቸው አፍኖት ይቆያሉ ማለት ነው አፍኖት ይቆያሉ እስከሆነ ጊዜ በኋላ አንዴ ደግሞ ያንን መስመር ካለፉ መመለስ በጣም ይከብዳል
ዶክተር ሊሊ ጠቀስ አድርገሽዋል ቴክኖሎጂ ብለሽና ማህበራዊ ሚዲያ አንዳንድ ጥናቶችን ስመለከት ማህበራዊ ሚዲያ ለልጆችና ለአዳጊዎች አይምሮ ጤና ትልቅ ጉዳት ያደረሰ መሆኑን ነው የሚያመለክቱትና የልጆችና የወጣቶች የማህበራዊ ሚዲያ አጠቃቀም ከአይምሮ ጤና ጋር እንዴት ነው የሚገናኘው እንዴት ነው ተጽዕኖ የሚያሳድርባቸው
social media
ማህበራዊ
ሚዲያ የሰውን ግንኙነት ሪፕሌስ እያደረገ ነው ሶ ከሰው ጋር ከመነጋገር አብሮ ሆነው በሶሻል ሚዲያ ነው የሚነጋገር አብሮ ቁጭ ብለው ከመነጋገር በሶሻል ሚዲያ ሶ ሶሻል ሚዲያ ብዙ ኮሙኒኬሽን ስኪላቸውን እየቀነሰባቸው ነው ሶ ትንሽ ችግር አለ መግባባት ሲኖር easily resolve የማድረግ ችሎታቸው የደከመ ነው so stress management bullying senior አንዳንድ ልጆች ሌሎች ልጆችን ወደ ታች የሚያረክ ኮሜንት ምናልባት ሶሻል ሚዲያ ላይ ሊደረግ ይችላል ያንን resolve የማድረግ ችሎታቸው የደከመ ነው ምክንያቱም ከሰው ጋር ግንኙነት ያላቸው ተን በጣም reduced ስለሆነ
ይነጥራቸዋል ከማህበረሰብ
አዎ ከማህበረሰብ ስለሚነጥራቸው እንትናቸውን ችሎታቸው እየቀነሰ በተሌላው ደግሞ ሶሻል ሚዲያ ብዙ ታይምም አለ ሌላው ደግሞ ችግርን ሃንድል የማድረግ ሲቹዌሽን ይሄ ጀነሬሽን ችሎታቸው እንደዚህ ታደለው ችግር እንዳኖራቸው ነው እናሳደጋቸው ተተናቸው ስተት ሲያረጉ እንትን አብሯቸው እንደመርዳት እኛ ስተት እንዳያረጉ እኛ ፕሬሸር እንዳኖራቸው ፕሪቨንት እናረጋቸውና አንድ ፕሬሸር ሲኖራቸው በተለይ ከማህበራዊ ከሶሻል ሚዲያ የመጣ ፕሬሸር ሲኖር ክራምብል ያረጋሉ በጣም ከባድ ይሆንባቸዋል ሶ እሱን ሚኒማይዝ ማድረግ በተለይ ተናንሽ ልጆች ብሬናቸው ገና ዲቨሎፕ የሚያደርግ እስከ 11 እስከ 12 አመት ድረስ ከዛም በኋላ ነው ብሬን ዲቨሎፕ የሚያደርገው እስከዛ ያለው ጊዜ በሚቻል መንገድ ኤሌክትሮኒክስ እና ሶሻል ሚዲያ ሚኒማይዝ መደረግ አለባቸው ኖርማል ዲቨሎፕመንት እንዲኖር የብሬናቸው
እንግዲህ እየተነጋገርንበት ያለ ነው ራስን እስከ ማጥፋት ድረስ የሚያደርስ የወጣቶች የአይምሮ ጤና ችግርና ጭንቀት ድባቴ የመሳሰሉ የተለያዩ ችግሮችን ያካተተ ማለት ነው ይሄ ደግሞ በዩናይትድ ስቴትስ ባሉ ልጆች ላይ ብቻ ሳይሆን ኢትዮጵያ ውስጥም ተወልደው ኢትዮጵያ ውስጥ ያደጉ ባሉ ልጆች ዘንድም ትልቅ ስጋትና ትልቅ ችግር እየሆነ ያለ ጉዳይ ነው እንግዲህ ማቴዎስ አንተ ደግሞ ከወላጆች ጋርም በቅርበት ትሰራለህ ወላጆችንም ታነጋግራለህና ወላጆችስ ልጆቻቸው ምን ያክል ያውቃቸዋል ምን ያክል ሲረዷቸዋል ያሉበትን ሁኔታ
አያቋቸውም ብዙ ጊዜ ለምን መሰለሽ አሁንኛ የኛ ስራ ዩኒቨርሲቲ ለማስገባት ነው እንግዲህ ልጆቹን መንረደው ዩኒቨርሲቲ ለመግባት ሲሉ ማንነታቸው መግለጽ አለባቸው ለነዚህ ዩኒቨርሲቲዎች ስለዚህ አንዳንዴ ልጆቹ ቁጭ ብሎ አስተው በቃ መቼም ለማንም ተናግሮ የማያውቁት ነገር ጽፈው ለኛ ይሰጡናል እና አንዳንዴ የሚያሰጋ ነገር ካየን obviously ለወላጆቻቸው ይሄን ነገር ኮሙኒኬት እናደርጋለን ግን ብዙ ጊዜ ቀደም ያልኩት ነገር ነው በሁለቱም መስፈርት acceptable መሆን ይፈልጋሉ ልጆቹ በቤትም አንጻር acceptable መሆን ይፈልጋሉ ውጭም so ቤተሰቦቻቸው የማይቀበሉት ነገር ለቤተሰቦቻቸው ያቀርቡም ማለት ነው ስለዚህ አፍኖት ቁጭ ይላሉ so እሱ ትልቅ ችግር ነው because ከጊዜ ወደ ጊዜ የባሰ distance የሰፋ ይመጣል ብዙ ጊዜ ደግሞ ልጆች ጎበዝ ናቸው ልጆች አንዳንድ በጣም ጎበዞች አሉ ሲዋሹ ማለት በጣም ደና እንደሆኑ ራሳቸውን ማቅረብ ይችላሉ ለእናትና ለአባት ልጅ እስከሳቀ ልጅ ደስ እስካለው ድረስ ሌላ የሆነ ውስጥ ችግር ያለ ላይመስላቸው ይችላል የቤተሰብ ችግር የራሱ ቤት ውስጥ ያለ ችግር አለ ወይ እናትና አባት አለ መስማማት ለምሳሌ ይሄን ነገር ብዙ ጊዜ አይሁት ነው እናትና አባት አለ ይሄ አለ መስማማት ማንንም ትዳር ውስጥ ያለ ይመስለኛል ግን at least responsible በሆነ መንገድ ስምምነት ከሌለ እንኳን ከልጅ ፊት መስተዳደር ወይ መጫጫ አይመስልሽም ልጅ የሚሰማ ግን ይሰማሉ። እኛ ብዙ ጊዜ አንብበናል፣ ብዙ ጊዜ ልጆቹ ማነጋግሮናል።
እዚህ ጋር የብዙ ወላጆች ጥያቄ የሚሆን የሚመስለኝ ታዲያ እንዴት ነው የልጄን አይምሮ ጤና ልከታተል የምችለው? ችግር ሲኖር እንዴት ነው ላውቀው የምችለው የሚለው ይመስለኛልና ዶክተር ሪሊ ወደ አንቺ ልምጣ። ወላጆች ልጆቻቸው ጭንቀት ወይም ድባቴ ውስጥ መሆናቸውን ሊያውቁ ወይም ደግሞ ላይ በጭንቀት መጋለጣቸውን ሊያውቁ የሚችሉባቸው መንገዶች ምንድናቸው?
አይ ቲንክ ለውጥ ሲያዩ ሰው በፊት ተጫዋች የነበረ ልጅ ዝም ማለት ሲጀምር ከመኝታ ቤት መውጣት ሳይፈልጉ ከጓደኛ ጋር መገናኘት ሲያቆሙ ከኖርማል ፓተርናቸው ሲወጡ ያኔ ለምን ብሎ መጠየቅ አለ። ምናልባት ስለ ዲፕሬሽን ወይም ስለ እንትን ችግር ላይኖር ይችላል፣ ግን ኤኒ ታይም ልጅ ከለመደው ፓተርን ሲወጣ ለምን ብሎ መመልከት መጠየቅ። ሌላው ደግሞ አንዳንዴ እነሱ ራሳቸው እኔ እንደዚህ እኮ ደስ አይለኝም እንደዚህ አይነት እንትን አለኝ ብሎ ሊናገሩ ይችላሉ። ሶ ያላባቸውን ጭንቀት ስለ ጓደኛ ስለምን ሲያወሩ እኛ ማስተዋል አለብን።
አድማጮቻችን የቀደመው ቃለ ምልልስ ሙሉ ቅጂ በዌብሳይታችን ላይ ይቀመጣል፣ በዚያ እንድትጎበኙት እንጋብዛለን። በመቀጠል ደግሞ እዚህ ዋሽንግተን ዲሲ አቅራቢያ ስለሚገኝ አንድ ኢትዮጵያውያን ጠጅ ቤት እንነግራችኋለን። ይህ ጠጅ የሚንቆረቆርበት ጨዋታ የሚደራበት ስፍራ ኢትዮጵያ ውስጥ ከሚገኙ እልፍኞች መካከል አንዱ አይደለም፣ ከአሜሪካ መዲና ብዙም ሳይርቅ የሚገኘው ንጉስ ጠጅ ቤት እንጂ።
የነበረን ቆይታ በጣም አሪፍ ነው። በጣም ቆንጆ ኢንቫይሮንመንት ነው። በተለይ ደግሞ ኢትዮጵያዊ በሆነ ወንድማችን ቢሮ በኢትዮጵያ እጅ የተጠመቀ እና በጣም የኔ ሰሚ ስዊት ነው እየጠጣው ያለሁት እና በጣም ቆንጆ ነው።
አቶ ሰለሞንና ወዳጆቻቸው የታደሙበት ንጉስ ጠጅ ቤት ንጉስ የወይንና ማር ጠጅ መጥመቂያ ድርጅት ከሰሞኑ ክፍት ያደረገው የቅምሻ ስፍራ ነው። ጊዜ ንጉሴ የኢትዮጵያውያንን ዘመን ያልሻረው ጣዕም በምዕራቡ ዓለም ለማስተዋወቅ የተነሱት የድርጅቱ መስራች ናቸው።
ከዚህ በፊት ንጉስ የሚባል የጤፍ ቢራ እሱን ከ2011 ጀምሮ ጥናት እናደርግ ቆይተን በ2017 ኦፕሬሽን ጀምረን ቨርጂኒያ ላይ 2018 ገበያ ላይ አከፋፍለ ነው ጀምረን ነበር። ፓንዳሚክ መጥቶ ነው ትንሽ አስቆመን። ኢትዮጵያ ደግሞ የቆየ የጠጅ ካልቸር አለን፣ ሁሉም በየቤቱ የሚሰሩት አለ እና ይሄንን ልክ እንደ ቡናችን ተቀርሞ ሌሎቹ ይዘውት ከመጀመራቸው በፊት ይሄን ነገር በትክክለኛው የኛን የሚገልጸውን ጠጅ ይዞ መቅረብና በአሜሪካ ላይ ማስተዋወቅ ነው የፈለኩት።
አቶ ግዜ በካሊፎርኒያ ግዛት ውስጥ በነበራቸው የቀደመ ቆይታ ስለወይን ጠመቃ ዘርፍ እውቀትና ልምድን ካዳበሩ በኋላ ወደ ቨርጂኒያ ግዛት በመምጣት ድርጅቱን ለመክፈት ችለዋል። አዳዲስ የወይን ጣዕሞችን ለተጠቃሚዎችም አስተዋውቀዋል። የኢትዮጵያውያኑን የዘመናት እውቅ መጠጥ ጠጅ ምርት በአሜሪካ ምድር በልዩ ሁኔታ ለመጀመር ሲነሱ ግን የመጠጡን ምንነት ለሀገሪው ተቋማት ከማስረዳት ጀምሮ ግብዓቶችን እስከ ማግኘት ድረስ እንደፈተኗቸው ይናገራሉ።
በጣም ከባድ ነው። የሚገርምህ ነገር ላይሰንሱን አውጥተን የምንሰራውን ስንነግራቸው፣ በተለይ ቴስቲንግ ሩሙን ልንከፍት ስንል ወይንም የመቅመሻ ክፍሉን ወይንም ጠጅ ቤት እንደምንለው ለመክፈት ስናስብ ያሉንን እንዳሉ እቃዎች ወይንም ወይኖቹን ለማስቀመጥ የምናደርግበት ሂደት ላይ ከኤፍዲኤ ጀምሮ ቪዳክስ፣ ቲቲቪ ሁሉም ናቸው በሂደት መጥተው ምንድን ነው የማር ጠጅ ምንድን ነው የሚለውን የጠየቁን እና ሂደቱንም አካሄዱንም የሚፈቀዱ የማይፈቀዱ ነገሮች አሉ። ከማይፈቀዱ ነገሮች ውስጥ አንዱ ለምሳሌ በየቤቱ የሚሰራበት ጌሾ የሚባለው አይነት ነገር፣ እንደዚህ አይነት ነገሮች አሉ። እነሱን የራሳችንን ጥበብ ተጠቅመን ህጉን በሚፈቅድልን ብቻ ተከትለን ማሩን ደግሞ ኢትዮጵያ ሄደን እናምጣ ብንል የኢትዮጵያን ህዝብ ኑሮ ማስወደድ ስለሆነ እዚሁ አሜሪካ ውስጥ ፈልገን ከብዙ ማሮች ሙከራ ለኛ ጠጅ የሚሆነው መርጠን በዛ መሰረት እዚሁ አሜሪካ ላይ የሚመረት የጠጅ አቅራቢ አይዲን የማር አቅራቢ አለ። በዛ ሂደት ነው የጀመርነው።
የአቶ ግዜን የቀደመ እቅድ በሰሙ ጊዜ በጅጉ ተገርመው እንደነበር የተናገሩት የቅርብ ወዳጃቸው አቶ ነጋሊ መኳንንት በእግዚአብሔር ውስጥ የወጣቱ ትውልድ ኢትዮጵያዊ ውጥን እውን ሆኖ ማየታቸው የፈጠረባቸውን ስሜት ያጋራሉ።
የመጀመሪያ ነው ዛሬ እዚህ ስመጣና ትልቅ ስኬት ደርሶ ነው ያገኘሁት። ምክንያቱም እንዳልኩት በርካታ ኢትዮጵያውያን አሉ እዚህ ሀገር በብዙ የአሜሪካ ግዛቶች፣ ግን የምንታወቅበት ዘርፍ አለ። የተለያየ ሌሎች ዘርፎች ናቸው እንጂ እንደዚህ አይነት በተለይ ሀገራችን ላይ የሚታወቀውን ማር ወደ ጠጅ እዚህ ሀገር በሚመጥን ለዚህ ሀገር ነዋሪ ለዚህ ሀገር ተጠቃሚ የሚመጥን መልኩ እንዲህ አይነት ውስብስብ ሂደቶችን አልፎ የዚህን ሀገር መንግስቱ ስብስብ ሂደቶች አልፎ ለተጠቃሚ ማቅረብ የማር ወይም ጠመቃ በብዙ ሰው ዘንድ የሚታሰብ አይደለም። ስለዚህ በጣም ትልቅ ስኬት ነው ብዬ ነው ማሰብ።
በቀደመው የህዝብ ግንኙነት ሙያቸው የትውልድ ኢትዮጵያውያንን አኗኗርና መስተጋብር ለማጤን የቻሉት አቶ ንጋልኝ ትውልድ ኢትዮጵያውያን ብዙም ባልተሳተፉበት ዘርፍ ውስጥ ብቅ የሚሉ መሰል ጅምሮች መታገዝ እንደሚገባቸው ይናገራሉ።
እንደ ኢትዮጵያዊ ካሰብከው የአገርም የባህል የማንነትም ከብዙ ታሪካችን ጋር የተያያዘ ነው፣ ጠጅ ወይም ማር ማለት ነው። እና ያንን ደግሞ ያንን ባህል ያንን እሴት ይዞ እዚህ ሀገር እዚህ ትልቅ ሀገር ላይ እንዲህ አይነት ስራ የሚሰራን ሰው መደገፍና ስራው ስኬታማ እንዲሆን ማድረግ እኔ እንደማስበው ከሆነ አገርን መደገፍ የአገርን ባህል ማስተዋወቅ ነው በዛው። ምክንያቱም የማር ጠጅ እና የማር ወይን ሲባል የኢትዮጵያንም ባህል የኢትዮጵያንም ስም በዛው አብሮ የሚያስጠራ ስለሆነ ኢትዮጵያውያን ትውልድ ኢትዮጵያውያን አሉ። አንደኛው የሚደግፉበት መንገድ አንዱና የመጀመሪያው መጥቶ ማየት አንድ ኢትዮጵያዊ የሀገራችን ባህል በጠበቀ እንዳይሁ በሚያኮራ መልኩ እንደሄን ስራ እየሰራ ነውና ሂዶ ማየት መጥቶ ማየት ይሄንን ስራ
ስራ ከጀመረባቸው ጥቂት ጊዜያት ወዲህ ለበርካቶች ምርቶችን ማዳረስ የቻለው ንጉስ የወይን ጠጅና የማር ጠጅ መጥመቂያ ተቋም ጅምሩን በማስፋት በተለያዩ ግዛቶች ለሚገኙ ትውልደ ኢትዮጵያውያንና እንዲሁም አሜሪካውያን ዘመን ተሻጋሪውን ጣዕም ለማዳረስ እንዳቀደ መስራቹ ይናገራሉ።
ከዚህ በኋላ ያለኝ እቅድ ብዙዎቹ ከተለያየ ሀገር መጥተዋል። እስካሁን ድረስ ሲመጡ በጣም ራቅ ያለ ቦታ መጥተዋል። ይሄን መከፈቱን ሰምተን ነው የመጣ ነው የሚሉ ብዙ አሉ። ምናልባት እግር ጥሏቸው ለሌላ ነገር ግን ይሄን ነገር ሳናያኔድም ብሎ የመጡ ብዙ ሰዎች አጋጥመውናል። እና የነሱ ጥያቄ አንዱ ለምን ቀረብ አርጋችሁ አከፍቱልንም ነው። ይሄ ነገር ደግሞ የከፈት ነው አንደኛ የኛን ካልቸር ያዘ ሆኖ በሚቀጥለው ደግሞ ለሀበሾችም ተደራሽ እንዲሆን ነው። አገር ቤት የሚናፍቃቸው ነገር ኑሮ መሄድ እንኳን የማይችሉ ካሉ እንደዚህ አይነት ነገሮች የተወሰነም ነገር ቢሆን ትዝታቸውን ወይንም ፍላጎታቸውን ሙሉ ለሙሉም ባይሆን በተወሰነ መልኩ የሀገር ቤት ስሜት እንዲፈጥርባቸው ያደርጋል የሚል እምነት አለኝ። እና የሚቀጥለው እቅዳችን የሚሆነው በተለያዩ ከተሞች ላይ ተጨማሪ ቅርንጫፎችን የንጉሶችን በመክፈት ለሰው ተደራሽ እንዲሆን ማድረግ ነው።
ወደ ንጉስ ጠጅ ቤት እንመለስ። በባህላዊ ቃዎችና መገልገያዎች በተደራጀው ክፍል ውስጥ ከተሰየሙት አንዱ የቨርጂኒያ ግዛት ኗሪ አቶ ናትናኤል ናቸው። ከወዳጆቻቸው ጋር የነበራቸውን ጨዋታ ገት አድርገው በጠጅ ቤቱ ስለነበራቸው ቆይታ ሐሳባቸውን ሰጥተውናል።
ልጅ ያለው ስለወጣው ብዙ ይዛን ጠጅ አልጠጣም። አሁን ግን ያው ይኸው ከጓደኞቻችን ጋር እዚህ ተሰብስበን ድሮ አንድ ላይ ኮሌጅ ሄደን ልጆች ነን አንድ ላይ ብዙ ያሳለፈን ልጆች ነንና እንደዚህ አይነት ቦታ ላይ ስንገናኝ ያው በጠጁም ምናምን በጨዋታውም ምናምን ወቅ ያረግን እየተጫወትነው እና በጣም ደስ ይላል። ታይም ቦታው በጣም ስፔሻስ ነው፣ በጣም አሪፍ ነው። እና ብዙ እንጠብቃለን ከዚህ በኋላ።
ከመዝናኛ ስፍራነት ባሻገር አብሮነት የሚደምቅበት የእርስ በርስ ትውውቅ የሚደራበት የጠጅ ቤት ባህል ባህር ተሻግሮ ማየታቸው በህዝቦች ባህልና ትውፊት ልውውጥ እንዲሁም ቅርርብ ረገድ የራሱ አውንታዊ ሚና እንደሚኖረው የጠቆሙንም አሉ። ንጉስ የወይን ጠመቂያ ድርጅት የማር ጠጅን በተደራጀ ሁኔታ ለአሜሪካ ገበያ በማቅረብ ረገድ ፈርቀዳጅ እንደሆነ ሰምተናል። በአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። የተከበራችሁ አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።